The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 28 2013 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ፓርላማ ህወሓትና ሸኔ ብሎ የጠራው ቡድን በሽብርተኝነት እንዲፈረጁ የቀረበውን የውሳኔ ሐሳብ አጸደቀ። የዩናይትድ ስቴትስ ከኢራን ጋር ወደሚደረገው የኒኩሌር ስምምነት በመመለሷ ስምምነቱ ውጤታማና በተሟላ መንገድ ተግባራዊ የሚደረግበትን መንገድ የመሻቱ ድርድር ቀጥሏል። እነዚህንና ሌሎች ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልን፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ፓርላማ ህወሓት እንዲሁም ሸኔ ብሎ የጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኝነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሐሳብ ዛሬ ባካሄደው መደበኛ ጉባኤ አጽድቋል። በሽብርተኝነት ከተፈረጁት ድርጅቶች በኩል የተሰማ ምላሽ የለም። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የተባበሩት መንግስታት ድርጅት በኢትዮጵያ ለሰብአዊ ረድኤት የሚውል 65 ሚሊዮን ዶላር መመደቡን አስታወቀ። ከዚህ ውስጥ 40 ሚሊዮን ዶላሩ በትግራይ ክልል ለሚካሄደው የረድኤት እንቅስቃሴ የሚውል መሆኑን አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ ባወጡት መግለጫ ኢትዮጵያ ውስጥ በድርቅ ምክንያት የዜጎች ህይወትና የኑሮ ገቢ ምንጭ እየወደመ ነው ብለዋል። ህጻናት በተመጣጠነ ምግብ እጦት እየተሰቃዩ ናቸው ሲሉም አክለዋል። ግጭቱ ከተጀመረ 6 ወራት ያስቆጠረው የሀገሪቱ የትግራይ ክልል ሲቪሎች የዚህ ችግር ዋነኛ ተጎጂዎች መሆናቸው እንደቀጠለ ነው ያሉት ማርክ ሎኮክ ሴቶችና ልጃገረዶች ለሚሰቀጥጥ ወሲባዊ ጥቃት ተጋልጠዋል፣ በሚሊዮኖች የተቆጠሩ ነዋሪዎች መሰረታዊ አገልግሎቶችና ምግብ ችግር ላይ ናቸው ብለዋል። ይህ ሁኔታ ደግሞ በገጠሩ አካባቢ የባሰ ነው ሲሉም አክለዋል። በትግራይ 4.5 ሚሊዮን ሰዎችን ጨምሮ በኢትዮጵያ በጠቅላላ ከ16 ሚሊዮን በላይ ሰዎች እርዳታ የሚያስፈልጋቸው በመሆኑ የሚሰጠው ምላሽ መጠናከር ይኖርበታል ብለዋል የተባበሩት መንግስታት ድርጅቱ ባለስልጣን። በሌላ ዜና የኢትዮጵያ ትግራይ ክልል የጸጥታ ሁኔታ አሁንም አስተማማኝ አለመሆኑንና ግጭቶች እየተካሄዱ በመሆኑ በክልሉ ገጠራማ አካባቢዎች የርዳታ እንቅስቃሴዎችን ለማስፋፋት እንዳልተቻለ የሰብአዊ ረድኤት አጋሮቻችን ገልጸውልናል ሲል የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች በትናንቱ ለታሪ ገለጻቸው መቀሌ ከተማ ውስጥ በተፋፈገ ሁኔታ ከተጠለሉ ተፈናቃዮች መካከል በኮሮና ቫይረስ የተያዙ አንዳንዶች መገኘታቸው ሪፖርት ደርሶናል ብለዋል። ወረርሽኙ በስፋት እንዳይዛመት ለመከላከል ተጋላጮችን ለይቶ ለማቆየት የሚውሉ በቂ ማቆያ ማዕከሎች አለመኖራቸው አሳሳቢ ነው ሲሉም አክለዋል። ካለው የጤና ተግዳሮት መካከል አስፈላጊ የሆኑ መድኃኒቶችና የሕክምና መሳሪያዎች እንዲሁም የኦክስጅን ሲሊንደሮች ደግሞም ለአምቡላንሶች የሚሆን የነዳጅ አቅርቦት እጥረቶች ተጠቃሽ እንደሆኑ የመንግስታቱ ድርጅት ቃል አቀባይ ዘርዝረዋል። አዳጋች ሁኔታዎች ቢኖሩም የሰብአዊ ረድኤት አጋሮቻችን እርዳታ የሚያስፈልጋቸውን ሁሉ ለመድረስ የተቻላቸውን እያደረጉ ናቸው ያሉት ቃል አቀባዩ እየተከናወነ ያለውን የርዳታ እንቅስቃሴ በዝርዝር አመልክተዋል። ካለው ችግር አኳያ የሚሰጠውን እርዳታ ከፍ ለማድረግ ተጨማሪ የሰው ኃይልና ገንዘብ እንዲሁም ለረድኤት ሰራተኞች ያልተገደበና ደህንነታቸውን የሚያስጠብቅ ተደራሽነት አስፈላጊ መሆኑን አመልክተዋል። ዶክተር አብርሃም በላይ የትግራይ ክልል ዋና ስራ አስፈጻሚ ሆነው ተሹመዋል። ከመቀሌ ሙሉጌታ አጽባሃ ዝርዝሩን ይዟል።
በጠቅላይ ሚኒስትር ጽህፈት ቤት የወጣ መረጃ እንደሚያሳየው ከሚያዝያ 28 2013 ዓ.ም ጀምሮ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዶክተር አብርሃም በላይ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ተሹመዋል። የአስተዳደሩ ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተሹመው ሲሰሩ ቆይተው ነበር። እሳቸው በመተካት ነው አሁን ዶክተር አብርሃም የተሾሙት። ዶክተር ሙሉ ነጋ ደግሞ የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስትር ዴታ በመሆን በጠቅላይ ሚኒስትሩ ተሹመዋል። ዶክተር አብርሃም የሳይንስ ና ኢኖቬሽን ሚኒስትር በመሆን ሲሰሩ ቆይተው ነበር። የዶክተር ሙሉ ነጋ መነሳት ምክንያትና የአዲሱ አመራር ቀጣይ ቅድ ለማወቅ ከክልሉ ጊዜያዊ አስተዳደር የተለያዩ አመራሮች መረጃ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታ ጽባህን ለዘገባው አመሰግናለሁ። ሰሞኑን በድንገት ማረፋቸው የተነገረው የአማራ ክልል የቀድሞ የፖሊስ ኮሚሽነር አበረ አዳሙ የቀብር ስነ ስርዓት በዛሬው ዕለት በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መቃብር ተፈጽሟል። አስቴር ምስጋናው በሰነ ስርዓቱ ላይ ተገኝታ ተከታዩን አጭር ዘገባ አጠናቅራለች።
የኮሚሽነር አበረ አዳሙ አስከሬን ያረፈው የፌደራልና የክልል ከፍተኛ አመራር አባላት፣ የሀገር መከላከያ ሰራዊት፣ የክልሉ ከፍተኛ የፖሊስ መኮንኖችና አባላት፣ ወዳጅ ዘመዶቻቸው እንዲሁም ቤተሰቦቻቸው በተገኙበት ስነ ስርዓት ነው። ኮሚሽነር አበረ አዳሙ በአጋጣሚያቸው ድንገተኛ ህመም ሚያዝያ 26 2013 ዓ.ም ማረፋቸው ተዘግቧል። ኮሚሽነር አበረ በኢትዮጵያ ፖሊስ ዩኒቨርሲቲ በውጭም በአሜሪካና በስዊድን ከፍተኛ ትምህርታቸውን መከታተላቸውና ከስዊድኑ ሉንዶስ ዩኒቨርሲቲ በህግና በማህበረሰብ ሳይንስ ጥናት ሁለተኛ ዲግሪያቸውን በከፍተኛ ውጤት ማግኘታቸውና የመመረቂያ የምርምር ጽሑፋቸው በዩኒቨርሲቲው ተመርጦና ታትሞ መውጣቱ ተገልጿል። እዚያው ስዊድን ውስጥ ከሚገኘው ማልሞ ዩኒቨርሲቲ በዓለም አቀፍ ስደተኞችና በማህበረሰብ ግንኙነት ሁለት የማስተርስ ዲግሪያቸውን በከፍተኛ ማዕረግ ማግኘታቸው ተወስቷል። የኢትዮጵያ ህዝብ አርበኞች ግንባር መስራችና የወታደራዊ ክንፍ አዛዥ እንደነበሩና በግንቦት ሰባት የነጻነትና የእኩልነት ንቅናቄን ከመስራች አባልነት አንስቶ እስከ ከፍተኛ የአመራር አባልነት ማገልገላቸው ተነግሯል። ለውጡን ተቀላቅለው በአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ታሪክ የመጀመሪያው በፖሊስ ሳይንስ የተመረቀ ፖሊስ ኮሚሽነር በመሆን ከየካቲት 2011 ዓ.ም እስከ ሚያዝያ 2013 ዓ.ም ድረስ ማገልገላቸውም ተጠቅሷል። ኮሚሽነር አበረ በአማራ ክልል ፖሊስ ኮሚሽን ለተደረገው የማሻሻያ ለውጥ ከፍተኛ አስተዋጽኦ ማበረከታቸውን የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ተናግረዋል።
ኮሚሽነር አበረ አዳሙ አስቸጋሪውንና ውስብስቡን የትግል መድረክ በጽናት ያለፉ ነበሩ። ለሚወዱት ህዝባቸውና ክልላቸው የሚጠበቅባቸውን ሀገራዊ ህዝባዊ ኃላፊነት በፍጹም ታማኝነትና ታታሪነት የተወጡ የቁርጥ ቀን ሰው ነበሩ።
ኮሚሽነር አበረ የህግ የበላይነት ለሀገራዊ ልማት በሚል ርዕስ መጽሐፍ ጽፈዋል። ባለትዳርና የሁለት ወንድ ልጆች አባት ነበሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው አመሰግናለሁ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ ሱዳን የሲቪል ማህበረሰብ ጉዳዮች ተሟጋቾችና የጆንግሌ ክፍለ ግዛት ነዋሪዎች የክፍለ ግዛቲቱን ባለስልጣናት ፕሬዝዳንቱ ለጎርፍ ሰለባዎች እንዲውል የላኩትን የምግብ እርዳታ ሰርቀዋል ሲሉ ከሰሱ። ፕሬዝዳንት ሳልቫኪር ከጥቂት ቀናት በፊት ቦር ከተማን በጎበኙበት ወቅት በአምናው ከባድ ጎርፍ ለተጎዱ ነዋሪዎች የሚውል በ12 የጭነት መኪናዎች የተጫነ የምግብ እርዳታ ወስደው እንደነበረ ተገልጿል። የጆንግሌ ክፍለ ሀገር የሲቪል ማህበረሰቦች ስብስብ ሊቀመንበር ዴቪድ ጋራንግ የተጫነው ምግብ ቦር ገበያ ላይ ወደሚገኙ መደብሮች ሲራገፍ አይቻለሁ ብለዋል። የከተማዋ ምክትል ከንቲባ የምግብ እርዳታው ለባለ መደብሮች ተሸጧል የሚለውን ክስ አስተባብለዋል። ከቻይና በኩል እየተባባሰ የመጣው ወታደራዊ ስጋት ከፓሲፊክ ውቅያኖስ አቅጣጫ ብቻ ሳይሆን በአትላንቲክ ውቅያኖስም በኩል ሊከሰት ይችላል ሲሉ የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ዋና አዛዥ አስገነዘቡ። የአፍሪካው አዛዡ ጀነራል ስቴፈን ታውንሰንድ ለአሶሲየትድ ፕሬስ በሰጡት ቃለ መጠይቅ ቤጂንግ በአፍሪካ ምዕራባዊ ጠረፍ ላይ ባህር ሰርጓጅ መርከቦችን ወይም አውሮፕላን ተሸካሚዎችን ሊያስተናግድ የሚችል ግዙፍ የባህር ኃይል ወደብ ልታቋቁም አስባለች ብለዋል። በመጨረሻም ዜና ኮቪድ-19 ህንድ ዛሬም ከምንጊዜውም ከፍ ያለ የኮሮና ቫይረስ ተጋላጮች ቁጥር መዝግባለች። በህንዱ የወረርሽኙ ይዞታ ዙሪያ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ አካተናል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናዎቹ እናመሰግናለን። የካሜራካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የ28 2013 ዓ.ም ተመረጥ ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። የኢትዮጵያ ፓርላማ ህወሓትና ሸኔ ብሎ የጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኛነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሐሳብ ዛሬ ባካሄደው መደበኛ ጉባኤ አጽድቋል። በሽብርተኛነት ከተፈረጁት ድርጅቶች የተሰማ ምላሽ የለም። ዮናታን ዘብዲዮስ ዝርዝሩን ይዟል።
በሚኒስትሮች ምክር ቤት በሽብርተኝነት እንዲፈረጁ የውሳኔ ሐሳብ የቀረበባቸው ህወሓትና ፓርላማው በመግለጫው ሸኔ ብሎ የጠራው ቡድን ፈጽሟቸዋል የተባሉት ድርጊቶች የሽብር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176 2012 አንቀጽ 3 የተሰጠውን ትርጓሜ ሙሉ በሙሉ ያሟላል ሲሉ የመንግስት ረዳት ተጠሪ ሚኒስትር ዴኤታ አምባሳደር መስፍን ቸርነት ማስረዳታቸውን የፓርላማው መግለጫ አመላክቷል። የውሳኔ ሐሳቡ ዓላማ የሽብርተኛ ቡድን የፋይናንስ አቋም ማዳከም፣ ሰላማዊ ዜጎች ከድርጅቶቹ ጋር እንዳይተባበሩና ለህግ አስከባሪ አካላት ወንጀሉን ለመከላከልና ለመቆጣጠር ተጨማሪ አቅም መፍጠር ነው ብሏል ሚኒስትር ዴኤታው። በተጨማሪም ህወሓት በ2011 ዓመተ ምህረት የትግራይ ማዕከላዊ ወታደራዊ ኮማንዶ በማለት በህገወጥ የታጠቀ ኃይል እንዲደራጅ በስራ አስፈጻሚ ኮሚቴው መወሰኑንም ሚኒስትር ዴኤታው መጥቀሳቸው ተገልጧል። ወታደራዊ ኮማንዶን ለማደራጀት እንድመች በክልሉ የጸጥታ ቢሮ ስር የኃይል ስምሪት ዘርፍ የሚባል አዲስ የስራ ክፍል እንደተዋቀረም በውሳኔ ሐሳቡ ተጠቅሷል። የተደራጀው ወታደራዊ ኃይል የክልል መንግስታት ሊታጠቁት የማይገባውን መካናይዝድና የቡድን መሳሪያ ስልጠና በመስጠት ለጦርነት ዝግጁ አድርገዋል ሲል ማመላክቷል። ወታደራዊ ቡድኑ ታንክ፣ መርፍ፣ አየር መቃወሚያና ሮኬት ሳይታጠቅ እነኚህን መሳሪያዎች የሚያንቀሳቅስና መተኮስ የሚችል የሰው ኃይል ያሰለጥን እንደነበረ በውሳኔ ሐሳቡ ተብራርቷል። በቀረበው የውሳኔ ሐሳብ ላይ የመከረው ፓርላማ ተወያይቶ ውሳኔ ማሳለፉን የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ አረጋግጧል።
ወያኔ ሀርነት ትግራይ ህወሓትና ሸኔ በሽብርተኝነት እንዲሰየም የቀረበው የውሳኔ ሐሳብ በአንድ ታቅቦ በተቀረበው ምክር ቤት አባላት በሙሉ ድምጽ ጸድቋል።
ሁለቱ ድርጅቶች በአገርና በህዝብ ላይ የሽብር ተግባራትን በመፈጸም ላይ በመሆናቸው በሽብርተኝነት መፈረጃቸው አግባብ ነው ሲሉ የምክር ቤቱ አባላት ተናግሯል።
መንግስት በትክክል አይቶ ማስተካከያ ሊሰጥ የሚችልበትን አቋም መውሰዱ ተገቢ ነው የሚል እምነት አለ። ኢትዮጵያን በበርካታ መንገድ መቀመቅ የከተታት የተለግ ኃይል በህዝቦች በማንነታቸው ምክንያት እንዲፈላቀሉና በማንነታቸው ምክንያት እንዲገደሉ እየወሰነ የሄደው በተለይም ደግሞ ታይቶም ተሰምቶም በማይታወቀው በሀገራችን የዩኒቨርሲቲ ተማሪዎች እንዲታገቱና ዳብዛቸው ጠፍቶ እንዲቀር ያደረገው ኃይል በመከላከያ ክህደት የፈጸመውና በህይወት እያለ መኪና የነዳው ኃይል በአሸባሪነት ከመፈረጅ በላይ ሌላ እንዲገባ ተገቢነት ይኖረዋል።
የምክር ቤቱ አባላት የሰጡት አስተያየት የተላለፈው ውሳኔ በሌሎች ንጹሐን ዜጎች ላይ ተጽዕኖ እንዳይኖረውና የማስፈራሪያ መሳሪያ እንዳይሆን ጥንቃቄ መደረግ እንዳለበት ማሳስቧል። በረቀቅ ውሳኔ ሐሳቡ ውስጥ መካተት ሲኖርባቸው ያልተካተቱ ያሏቸው በወንጀልነት የሚፈረጁ አድራጎቶች አለመካተታቸውን ማንስተዋል።
በኦሮሚያ ክልል በምዕራብ ጉጂ ዞን እና በደቡብ ክልል በአማሮ ልዩ ወረዳ አዋሰኝ ቀበሌ አካባቢ ላለፉት 3 ዓመታት ባልሳሳት ዛሬም የቆመ አይመስለኝም ንጹሃን ዜጎች የሞቱ ናቸው ያሉት፣ አርሶ አደሮች የሞቱ ናቸው ያሉት፣ አባገዳዎች የሞቱ ናቸው ያሉት፣ እናቶች ህፃናት የሞቱ ናቸው ያሉት። ለማስታረቅ በሁለቱ ወገን ያለው ክፍተት ካለ በህዝብ መካከል ብለው ተሰባስቦ አደባባይ ላይ የተቀመጡ ሽማግሌዎች በጭፍጨፋ የተገደሉበት ሁኔታ ጭምር ነው የተፈጸመው። ስለሆነም ይሄ ጉዳይ በጠቅላይ አቃቤ ህግ በኩል እየተጣራ ያለ ይመስለኛል እና ሰነዱ ሙሉ ለማድረግ እንደዚህ አይነት ጎላ ያሉ ነገሮች ቢካተቱ፣
ከዚህ በተጨማሪም በአሸባሪነት የተፈረጁ ድርጅቶች ፈጽሟቸዋል የሚሏቸውን ጥፋቶች ለዓለም አቀፍ ማህበረሰብ ማስገንዘብ ይገባል ሲሉ አሳስበዋል። በእነዚህ ጉዳዮች ላይ ጠቅላይ አቃቤ ህግ ጌዲዮን ጢሞቴዎስ ማብራሪያ ሰጥተዋል።
ከዓለም አቀፍ የህግ ትብብር ስምምነቶች አልፎ ይሄ ጉዳይ ሰፊ የሆነ የዲፕሎማሲ ስራና ጥረት የሚጠይቅ ነው። እሱንም የሚመለከታቸው የመንግስት አካላት ጋር በመተባበር ለመስራት ጥረት እናደርጋለን። በረቂቅ ውሳኔ ሐሳቡ ላይ ያካተትናቸው እንደ አብነት ለማሳያ የሚሆን እነዚህ ድርጅቶች በአዋጅ 1176/2012 ላይ በተቀመጠው መስፈርት መሰረት በአንቀጽ 19 ላይ በተቀመጠው መስፈርት መሰረት ሽብርተኛ ድርጅት ተብሎ የሚያሰይም ተግባር እንደፈጸሙ ለማሳያ የሚሆን እንደ አብነት እንደ ምሳሌ የሚሆን አድርገን ነው ያስቀመጥነው። ያደረሱት ጉዳት የፈጸሙት ጥፋት በጣም ከዚህ የባሰ ነው።
ፓርላማው በውሳኔ ሸኔ ብሎ የጠራው ቡድን ማንነቱና አድራሻው በዝርዝር ስላልተገለጠ አስተያየታቸውን ለመጠየቅና ለማካተት አልቻልንም። በህወሓት በኩልም በአገሪቱ ህግ አውጪዎች በአሸባሪነት መፈረጁን ተከትሎ ይህ ዘገባ እስከ ተጠናቀረ ድረስ የተሰማ ምላሽ የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በድሬዳዋ ለጋሃሬ የተባለ ሰፈር ዛሬ ንጋት 10 ሰዓት ላይ የጣለው ዝናብ ባስከተለው ጎርፍ ቤቶች ፈርሰው የሶስት ሰዎች ህይወት ማለፉን አስተዳደሩ አስታወቀ። ለጎርፍ ተጋላጭ የሆኑ ሌሎች የአካባቢው ነዋሪዎች ከቦታቸው ተነስተው ወደ ጊዜያዊ ማቆያ ይዛወራሉ ተብሏል። በጎርፍ አደጋ የሰው ህይወት ሲያልፍ በአራት ቀን ውስጥ ለሁለተኛ ጊዜ ነው። አዲስ ቸኮል ተጨማሪ አለው።
በድሬዳዋ አስተዳደር ከሌሊቱ 9 ሰዓት ጀምሮ የዘነበ ከባድ ዝናብ 10 ሰዓት ገደማ የመኖሪያ ቤቶችን አፈርሶ በሰው ህይወት ላይ ጉዳት ማድረሱን የ08 ቀበሌ ሊቀመንበር አቶ አዩብ አብዲ አስታውቀዋል።
ሚያዝያ 27 28 አጥቢያ ከንጋቱ 10 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት በለጋሃሬ ቀበሌ 08 ቀጠና 1 መንደር 6 በሚባል አንድ ቤት በመፍረሱ እዛ ውስጥ ያሉ ቤተሰቦች 3 ህጻናት እድሜያቸው ከ15 ዓመት በታች የሆኑ የአንድ ቤተሰብ ልጆች እንደሞቱ አይተናል። እኛም በሰዓቱ እዛ በመድረስ የጣለ ካለው ከባድ ዝናብ አንጻር ልጆቹን እንዲተርፉ ተርባርበን ነበር። ነገር ግን ያው የፈጣሪ ስራ ሆኖ ሶስቱ አልፈዋል።
ከደረሰው ሞት ባሻገር ሁለት ሰዎች ላይ ከባድ አካል ጉዳትና በአንድ ሰው ላይ ቀላል አካል ጉዳት መድረሱን ነው ያገኘነው መረጃ የሚያመለክተው። በሟቾቹ ቀብር ላይ የተገኙት ምክትል ከንቲባ ከድር ጀዋር አደጋው የደረሰው የጎርፍ መፋሰሻ ላይ በመሆኑና ዝናቡም እስከ ግንቦት መጨረሻ ቀጣይነት ሊኖረው ስለሚችል ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ መክረዋል።
አንደኛ ጫፍ ላይ ያሉት የጎርፍ አካባቢ ላይ ያሉ ቦታዎች ላይ ሁሉንም ስንጎበኝ ነበርና ግንግድ መጠንቀቃቄ ማድረግ አለባቸው። እስከ ግንቦት 30 ይሄዳል በሜትሮሎጂ መሰረት። ማህበረሰቡ ደግሞ ጥንቃቄ ማድረግ አለበት። በተለይ ዝናቦቹ የሚጥላቸው ጎርፎች ኃይለኛም ስለሆኑ ማህበረሰቡም ተረባርቦ መነጋገር መቻል አለባቸው።
ዛሬ ንጋት ላይ ከደረሰው አደጋ የተረፉት የአካባቢው ነዋሪ ወይዘሮ ዛሃራ አደም የሚኖሩበት አካባቢ ለአደጋ ተጋላጭ እንደሆነ ቢያውቁም አማራጭ ስለሌላቸው ብቻ እዛ ቦታ እየኖሩ መሆኑ ተናግረዋል። በአካባቢው ነዋሪነታችን መንግስትን የምንጠይቀው በተጨናነቀና ለኑሮ አስቸጋሪ በሆነ ቦታ ስለምንኖር መንግስት አፋጣኝ መፍትሄ እንዲፈልግልን ነው። እዚህ አንዱ ባንዱ ላይ እርስ በርስ ተፋፍገን የምንኖረው አማራጭ ስላጣን ነው። ለችግር ሊያጋለጥ እንደሚችል እናውቃለን ብለዋል። የአስተዳደሩ የአደጋ ስጋት ስራ አመራር ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ አርቢቡ በበኩላቸው ጎርፉ ቀጣይነት ስለሚኖረው ከቀበሌ አስተዳደሩ ጋር በመመካከር ሌሎች የጎርፍ ተጋላጮች በ08 ቀበሌ ወጣት ማዕከል በጊዜያዊነት እንዲጠለሉ እንደሚደረግ ነው ያሳወቁት።
አሁን አንድ ቲም አዋቅረ ነው ከቀበሌ 08 የተወጣጠ አንድ አመራር እና የአደጋ ስጋት ስራ አመራር አንድ ቲም አለ። ሁለቱን በማቀናጀት እዚህ ተጋላጭ የሆኑ አካባቢዎችን ሁሉ ማለት ለአደጋው ተጋላጭ የሆኑት ሁሉ ዝርዝር ይወሰዳል። እነዚህ ሰዎች የቀበሌ 08 ወጣት ማዕከል ላይ ለማሳረፍ እንፈልጋለን። ያሉት። ለእነዚህም ደግሞ አሁን ዝናቡ ይቀጥላል ተብሎ የሚታሰበው ከሚያዝያ አጋማሽ እስከ ግንቦት 30 ድረስ ነው። ስለዚህ አሁን ይሄ የዝናቡ ሁኔታ ሲቀንስ ድረስ ሙሉ ለሙሉ ቀበሌ 08 ወጣት ማዕከል ላይ የሚሆነበት ሁኔታ ነው የሚኖረው።
ዘንድሮ ከመጠን ያለፈ ዝናብ እንደሚኖር ታውቆ የቅድመ ዝግጅት ስራ ሲሰራ እንደነበር ያስታውሱት አቶ አርቢ፣ በዚህም የተደፈኑ ቱቦችን የመክፈት የውሃ መፋሰሻዎችን የማስከፈት ስራና ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርጉ ቅስቀሳ ሲደረግ እንደነበር አስታውሰዋል። ሆኖም ህገወጥ ግንባታዎች በተለይም በውሃ መፋሰሻ መስመሮች ላይ የተገነቡ ቤቶች እንቅፋት እንደሆኑ ነው የተናገሩት አቶ አርቢ። ከሁለት ሳምንት አስቀድሞ በድሬዳዋ ጎርፍ ሊከተል እንደሚችል በአስተዳደሩ መገናኛ ብዙሀንና በድምፅ ማጉያ ጭምር ቅስቀሳ ይደረግ እንደነበር ፖሊስ አስታውቋል። ሆኖም በአራት ቀን ውስጥ ሁለት ጊዜ በደረሰ አደጋ በአጠቃላይ 12 ሰዎች ህይወት አልፏል። በተያያዘ ዜና በአስተዳደሩ መልካ ጀብዱ ቀበሌ በኢትዮ ጅቡቲ ምድር ባቡር ሰራተኞች ላይ በጣለ መብረቅ አንድ ሰው ሞቶ አንድ ሰው ላይ የአካል ጉዳት መድረሱን የአስተዳደሩ ፖሊስ ኮሚሽን የለውጥ ስራዎችና ህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ገመቹ ካቻ አስታውቀዋል። የሞትና አካል ጉዳቱ መንስኤ መብረቅ መሆኑ በህክምና መረጋገጡ ነው ኮማንደሩ ያስታወቁት። የአየር ንብረት ትንበያው ዝናቡ እስከ ግንቦት መጨረሻ ድረስ እንደሚቀጥል ያመለክታል ያሉት ኮማንደሩ ህብረተሰቡም አስፈላጊውን ጥንቃቄ እንዲያደርግ መክረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባችን እንለፍ። በኮቪድ-19 የሚሰቃዩ ዘመዶቻቸውን የኦክስጅን ቋፍ ለመሙላት ህንዳውያን በሚለፉበት በአሁኑ ሰዓት በቫይረስ በሚረኩ ሰዎች ምክንያት ህንድ ኒው ደህሊ ውስጥ የሚገኙ ማቃጠያ ስፍራዎች በአስክሬን ተጨናንቀዋል። ህንድ ከቫይረሱ ጋር የገባችውን ትግል የሚያስቃኘውን የማርያማ ዲያሎን ዘገባ ሀብታሙ ስዩም ያሰማናል።
የቀብር አስፈጻሚዎች ሬሳዎችን ለማቃጠል እየተሰናዱ፣ የቤተሰብ አባላት ውዶቻቸውን ለመጨረሻ ጊዜ እየተሰናበቱ ነው። እስከ ትናንት ረቡዕ ድረስ ህንድ ውስጥ ኮቪድ-19 226,000 ሰዎችን ገድሏል። በቫይረሱ የተያዙ ሰዎች 2.6 ሚሊዮንን አልፈዋል። ቫይረሱ እየተስፋፋ ቢሆንም ያለው የኦክስጅን አቅርቦት አነስተኛ ነው። አክሻይ የቤተሰቡ አባል በቫይረሱ ተጠቅቶበታል።
I am here to get a cylinder refilled for a relative.
እዚህ የተገኘሁት ለቤተሰቤ አባል የሚሆን ሲሊንደር በኦክስጅን ለማስሞላት ነው። ከንጋቱ 11 ሰዓት ጀምሮ እዚህ ነበርኩ። ሰዎች እየተንገላቱ ቢሆንም እስካሁን ድረስ ምንም አልተደረገም። ብዙዎቹ ተስፋ ቆርጠው ቢመለሱም እኔ ግን በዚያ የሚያስፈልገውን እንደማገኝ ተስፋ አድርጌያለሁ።
ሻናዋዝም በበኩሉ ያየውን እንግልት እንዲያጋራል።
I've been waiting here since 4 in the morning yesterday. One night in
a ከትናንት ሌሊት 10 ሰዓት ጀምሮ እየጠበቅኩ ገኛለሁ። አንድ ምሽትና ቀን አልፏል። 50 ያክል ሲሊንደሮች ይሰራጫሉ ብለውን ነበር። 100 ሰነዶችን ተመልክተው 90ውን ውድቅ አድርገዋል። 10ሩን ብቻ ነው የተቀበሉት።
የሚያስፈልጉት ሰነዶች የኮቪድ ምርመራ ወረቀት፣ የቅርብ ጊዜ ሐኪም ትዕዛዝ እንዲሁም መታወቂያ ናቸው። ረቡዕለት የህንድ ከፍተኛ ፍርድ ቤት መንግስት የደልሂ ሆስፒታሎች የሚፈልጉትን የኦክስጅን ፍላጎት እንዴት ማሟላት እንደሚችል እቅድ እንዲያስገባ አዟል። አንድ ከፍተኛ የሳይንስ አማካሪ የአሁኑ ከተገታ በኋላ ከዚህም የባሰ የቫይረስ ስርጭት ማዕበል ሊመጣ እንደሚችል የህንድን መንግስት አስጠንቅቀዋል። አማካሪው ኬቪጄ ራግሃባን ይህንን ይላሉ።
Phase 3 is inevitable given the high levels of circulating virus.
እንደ ቫይረሱ ስርጭት ከፍተኛነት ሶስተኛው ምዕራፍ አይቀሬ ነው። በየትኛው ወቅት ሊከሰት እንደሚችል ግን ግልጽ አይደለም። ጭማሪ ያሳያል በሚል ተስፋ እናደርጋለን። ለአዲሱ ማዕበል መዘጋጀት አለብን።
ሰዎች ለክትባት እየተሰለፉ በሚገኙበት በአሁኑ ሰዓት 1.4 ቢሊዮን ዜጎች የሚኖሩባት ህንድ መከተብ የቻለችው 160 ሚሊዮኑን ብቻ ነው። የክትባቱን ሂደት ለማሳደግ የተወሰዱ እርምጃዎች በአቅርቦት ችግር ምክንያት ተስተጓጉሏል።
ወደ ተከታዩ ዘገባችን እንለፍ። ስደተኞችና ፍልሰተኞች በሀገሮቻቸው ከሚገጥሟቸው ግጭቶች፣ ወከባዎች፣ የኢኮኖሚ ችግር ሸሽተው በማዕከላዊ ሜዲተራኒያን ባህር በኩል ወደ አውሮፓ ለመግባት በሚያደርጉት ጥረት የሚሞቱት ሰዎች ብዛት እየጨመረ እንደሄደ የተባበሩት መንግስታት ድርጅት አገልግሎቶች እየገለጹ መሆኑን ሊሳ ሽላይን ከጄኔቫ በላከችው ዘገባ ገልጻለች። አዳነች ፍስሐዬ ታቀርበዋለች።
ካለፈው ጥር ወር አንስቶ አደገኛ በሆነው የማዕከላዊ ሜዲተራኒያን ባህር መስመር በኩል አውሮፓ ለመግባት በሚያደርጉት ጥረት ቢያንስ 500 የሚሆኑ ሰዎች ህይወታቸውን እንዳጡ የተባበሩት መንግስታት ድርጅት አገልግሎት ጠቁሟል። ባለፈው ዓመት በዚሁ ጊዜ ወደ አውሮፓ ለመግባት ባደረጉት ጥረት 150 ሰዎች ነበር የሞቱት። 130 የሚሆኑት ባለፈው ወር በሊቢያ የባህር ጠረፍ ላይ በደረሰ የመርከብ አደጋ ህይወታቸው አልፏል። ሰዎቹ ለህልፈት የተዳረጉት በባህሩ የነበሩት የመድን መርከቦች አድኑን ለሚለው ጥሪያቸው ምላሽ ባለመስጠታቸው ነው ሲል ዓለም አቀፍ የፍልሰተኞች ድርጅት አስገንዝቧል። የተባበሩት መንግስታቱ የፍልሰተኞች አገልግሎት ቃል አቀባይ ካርሎታ ሳሚ ጥሩነቱ በቅርቡ በከባድ ሁኔታ ይጓዙ የነበሩ 1500 የሚሆኑ ሰዎች ያሰሙት የአድኑን ጥሪ ምላሽ እንዳገኘ ተናግረዋል። የኢጣሊያ የጠረፍ ጥበቃ ክፍል ከ1000 በላይ የሚሆኑ ፍልሰተኞችን ከአደጋ በማትረፉ ባለፈው ቅዳሜ ትራፓኒ በተባለው የሲሲሊ ወደብ ለመግባት እንደቻሉ ታውቋል። የባህር ጥበቃ የተባለው መንግስታዊ ያልሆነ ድርጅት ባለፈው ማክሰኞ 450 ሌሎች ስደተኞችንና ፍልሰተኞችን ሲያድን በአይናቸው ማየታቸውን ቃል አቀባይዋ ተናግረዋል። አብዛኞቹ ከሊቢያ በደካማ ጀልባዎች የተነሱ እንደሆነና በተደጋጋሚ የአድኑን ጥሪ ሲያቀርቡ እንደነበረ አሎታ ሳሚ ጠቁመዋል።
We have noticed a high presence of minors.
የተወሰኑ ከእድሜ በታች የሆኑ ልጆች እንዳሏቸው ብዙዎቹ ደግሞ ብቻቸውን መሆናቸውን ለማስተዋል ችለናል። አብዛኞቹ ከማሊ፣ ከሳህል ምዕራብ አፍሪካ፣ ከኤርትራና ከሰሜን አፍሪካ ናቸው። ብዙዎቹ ባህረን አቋርጠው የሚመጡት ሰዎች ከስደተኛ አምራች ሀገሮች ናቸው።
ብዙዎቹ የሳህል ቀጠናን ከመሳሰሉት ጦርነትና ግጭት ካለባቸው ሀገሮች የገቡ ናቸው። ሌሎች ብዙዎች ደግሞ ከወከባዎች ለማምለጥ የሸሹ ሲሆኑ እንደ ዕቃ ከአንዱ ወደ ሌላው ይተላለፋሉ፣ ይሸጣሉ ብለዋል ቃል አቀባይዋ። ካለፈው ጥር ወር አንስቶ ኢጣሊያ የገቡ ስደተኞችና ፍልሰተኞች ከ10400 በላይ መድረሳቸውን ባለፈው ዓመት በዚሁ ጊዜ ከነበረው ጋር ሲወዳደር ከ170% በላይ የጨመረ መሆኑን ቃል አቀባይ ሳሚ አክለዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎትና አጋሮቹ ስደተኞች ሲደርሱ የሚያስፈልጋቸውን እርዳታ ለማድረግና ጥገኝነት የሚጠይቁ ሰዎችን የሚያስተናግደውን ክፍል ለማገዝ ከኢጣሊያ መንግስት ጋር እየሰሩ መሆናቸውን ቃል አቀባይ ዋሳሚ ገልጸዋል።
We gathered in the past few days several testimonies also from minors.
ካለፉት ጥቂት ቀናት በፊት ብዙ የቃለ ምስክርነት መረጃዎችን ሰብስበናል። ከእድሜ በታች የሆኑ ልጆች ለሰብአዊ መብት ምንም አይነት አክብሮት በሌለበት ሁኔታ በሊቢያ ስለገጠማቸው እስራትና የጭካኔ ተግባር ተርከዋል። ሌሎች ከሞት የተረፉት ደግሞ በአይምሮ ህመምና በሌሎች በሽታዎች እየተሰቃዩ ናቸው።
ዓለም አቀፍ ማህበረሰብ ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ለሚሞክሩት ስደተኞችና ፍልሰተኞች እንክብካቤውን እንዲያጠናክርና አደገኛ ከሆነው ጉዞ የተሻለ አማራጭ በማቅረብ በኩል ጥረት እንዲያደርግ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጥሪ አቅርቧል። ሀገራት የሰብአዊ ረድኤት መስመርን መልሶ የማስፈርንና ቤተሰብ ማገናኘትን በሚመለከት የህጋዊ መንገዶችን ይዘት እንዲያሰፋ የስደተኞቹ አገልግሎት ጥሪ አድርጓል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ከኢራን ጋር ወደሚደረገው የኒውክሌር ስምምነት በመመለሷ ስምምነቱን ውጤታማና በተሟላ መንገድ ተግባራዊ የሚደረግበትን መንገድ የመሻቱ ድርድር ቀጥሏል። ታዛቢዎች እንደሚሉት ኢራን በመትኩ ካሽመደመዳት የአሜሪካው ማዕቀብ ጨርሶ መገላገል የምትፈልግ እንኳን ቢሆን በመካከለኛው ምስራቅ ያለው የኒውክሌር መስፋፋት በቸልታ ሊታይ የሚገባው ሳይሆን መፈታት ያለበት ጉዳይ ነው። ይሁን እንጂ የቪኦኤ ዘጋቢ ዴል ጋብላክ ከአማን እንደዘገበው ከሆነ በክልሉ በስፋት ተሰራጭተው የሚገኙት በኢራን የሚደገፉ የሺያ ሚሊሻዎችና ሚሳኤሎች ጉዳይም እልባት ማግኘት ያለበት መሆኑን ተንታኞች ያሳስባሉ። የጋልቫክን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ዴቪድ ሸንከር በዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ተመራማሪ ሲሆኑ በትራምፕ አስተዳደር ደግሞ የመካከለኛው ምስራቅ ፖሊሲ አማካሪ ነበሩ። ሳቸውና ሌሎች ታዛቢዎች እንደሚሉት ኢራን ከተጣሉባት ማዕቀቦች ለመገላገል እጅግ በጣም ትፈልጋለች። ወደ ኒውክሌር ስምምነቱ ከመመለስ በፊትም በቅድሚያ ሁሉም ማዕቀቦች እንዲነሱም ትጠይቃለች። ይሁን እንጂ ሸንከር ድርድሩንም ሆነ የኢራንን እኩይ ባህሪና በወኪሎቿ ማማካይነት በክልሉ ከመታካይደው ያልተገባ ድርጊት እንድትቆጠብ ለማድረግ ዩናይትድ ስቴትስ ይህን አጋጣሚ መጠቀም አለባት ይላሉ። እንዲህ ብለዋል።
ከማዕቀቦቹ በቂ ሆኖ ክፍል ቢነሳ ለኢራናውያኑ በሌሎች ዋና ዋና ጉዳዮች እንዲነጋገሩ የማያስችላቸው ምንም ምክንያት አይኖርም። እነሱም ሚሳኤሎችንና መካከለኛውን ምስራቅ በማተራመስ ላይ የሚገኙትን በኢራን የሚደገፉ የሺያ ሚሊሻዎችን የሚመለከቱ ናቸው። ከኢራቅ አንስቶ እስከ የመን ከዚያም እስከ ሱሪያ ሊባኖስ ድረስ ኢራን የምታደርገው ነገር ድርድሩን አስመልክቶ አሸናፊ ሆና ለመውጣት በባይደን አስተዳደር ላይ የሚደረገው ግፊት እንዲጨምር ዘመቻ ማካሄድ ነው።
ሸንከር አያይዘውም በቅርቡ ኢራቅ ውስጥ በአሜሪካ ወታደራዊ የጦር ሰፈር ላይ የተቃጣውን ሙከራና እንዲሁም የመን ውስጥ በሚገኙት የሁቲ አማጽያን አማካኝነት ወደ ሳውዲ አረቢያ የሚደረገውን የድሮን ጥቃት ጠቅሰዋል። ምንም እንኳን የባይደን አስተዳደር ሁቲዎችን ከተፈረጁበት የሽብርተኝነት ቡድን ዝርዝር ውስጥ ነጻ ቢያወጣቸውም የኢራን ፈጣን ጀልባዎች በባህር ሰላጤው በሚገኙት የአሜሪካ ባህር ኃይል መርከቦችን መተናኮላቸውን ቀጥለዋል። ይሁን እንጂ የዓለም አቀፉ የፋይናንሻል ታይምስ ኤዲተር ዴቪድ ጋርድነር በአንድ የኮሎምቢያ ዩኒቨርሲቲ ዓለም አቀፍ ተቋም መድረክ ላይ እንደተናገሩት እሳቸው እየተመለከቱት ያሉት በማዕቀቡ የተሽመደመደችውን ደካማዋን ኢራንን ነው። በክልሉ እንደ ልቧ ማወክ አለመቻለዋንና ባለፈው ዓመትም የወታደራዊ ስትራቴጂስት መኮንኗ ጀነራል ቃሲም ሶሌማኒ በአሜሪካ የአየር ኃይል ጥቃት የተገደሉባት መሆኑን ነው። ዴቪድ እንደሚሉት ኢራቅ፣ ሶሪያ እና ሊባኖስ የወደቁ መንግስታት እንጂ አቅም ያላቸው ኃይለኞች አይደሉም። ኢራን ከሶሌማኒ ሞት በኋላ ሁኔታዎችን ለማስተካከል እየታገለች ነው። በሚሊሻና በሚሳኤሎች ብቻ ትክክለኛውን አቅምና ኃይለኝነት መገንባት አይቻልም። ስለዚህ ማዕቀቦቹ እንዲነሱ መጣጣር እጅግ በጣም አስፈላጊ ናቸው። ስለተገደሉት የኢራን ጀነራልም ዴቪድ እንዲህ ብለዋል።
Iraq, Syria, and Lebanon. This is not an arc, an axis of power. It's an arc of failed
የሶሊማኒ መገደል የተለያየ ቡድኖችን ወደ አንድነት ለማምጣት ትልቅ እንቅፋት ፈጥሯል። ወታደራዊ ጀነራል የነበሩት ሶሊማኒን የሚተካ አንድም ሰው አልተገኘም። እሳቸው አረብኛ ይናገራሉ። ከኩርዶች ጋር ብቻ ሳይሆን ከሱኒዎች የአረብ መሪዎችም ጋር የግንኙነት ድልድይ ፈጥረው ነበር። እሳቸው ድንገተኛ ሞት በመዋቅሩ ደካማ መሆኑን አመላክቷል።
ይህም ሆኖ ግን የለንደኑ ዓለም አቀፍ የስትራቴጂክ ጥናት ተቋም እንደሚለው የቅርብ ጊዜ የሳተላይት ምስሎች እንደሚያሳዩት በደቡባዊ የኢራን ግዛት ውስጥ የተተከሉት 7 አዳዲስ ሚሳኤሎች ለሳውዲ አረቢያና ባህሬን ውስጥ ለሚገኙ ወታደራዊ የአየር ኃይል ማረፊያዎች ትልቅ አደጋ ደቅነዋል። ሌሎች በኢራን የሚደገፉ ሚሊሻዎችም ኢራቅና ሶሪያን በሚያገናኙት ስትራቴጂክ አካባቢዎች የእስላማዊ መንግስት ታጣቂዎች ሽንፈትን ተከትለው ለመጠናከር እየሞከሩ ነው።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን መጪውን ምርጫ የተመለከቱ ዘገባዎችን የምናስደምጥበት ሰዓት ላይ ደርሰናል። ኢትዮጵያ በሚቀጥለው ግንቦት ወር ልታካሄደው ባቀደችው ምርጫ ለመምረጥ እንዲሁም ላለመመረጥ ያቀዱ የማህበረሰብ ክፍል አባላት መኖራቸውን ከአምቦ ከተማ የተለያዩ ስፍራዎች ተዘዋውሮ ያነጋገረው ዘጋቢያችን ናኮር መልካ አስተያየቶቹን ልኮልናል። ለመምረጥ ካርድ ወስደናል፣ ይበጀናል፣ ይሆነናል ላለው የፖለቲካ ድርጅት ድምጻችንን እንሰጣለን ያሉ እንዳሉ ሁሉ ለመራጭነት የሚያበቃቸውን ካርድ እንዳልወሰዱ የገለጹም አሉ። የማይመርጡበትን ምክንያት ሲያስረዱ ደግሞ በአምቦም ሆነ እንደ ክልሉ ሌሎች አማራጭ ተፎካካሪ ፖለቲካ ፓርቲዎች በምርጫው አለመሳተፍና ሌሎች ምክንያቶችንም ገልጸዋል። የህዝብ አስተያየቶቹ እንደሚከተለው ይቀርባሉ።
ግስት በሻባላለሁ የምኖረው አምቦ ከተማ ነው። ምርጫ ካርድ እስካሁን አልወሰድኩም ግን ይወስዳለሁ። መርጣው መልካም እንዲሆንልኝ ነው። ለልጆቼ ለትውልድ ኢትዮጵያ ለምትባለው ምድር መልካም ስለምመኝ መርጣለሁ። የምመርጠው ደግሞ እንግዲህ እግዚአብሔር በልቤ ያስቀመጠው ነው። ለሁሉም ነገር እግዚአብሔር መልካም እንዲያደርግልን እንጸልያለን። እንደሰው ልጆች አሁን ትምህርት ጨርሰው በየድንጋይ ላይ ተቀምጠው ነው ያሉት። እነሱ የሥራ በር ተከፍቶላቸው ወጥተው መግባት እንዲችሉ ከቤተሰቦቻቸው ሸክም እንዲወጡ ምድራችን ደግሞ እንድትባረክ እግዚአብሔር ያለልን ሁሉ ነገር እንዲሆንልን በቃ በረከታችንን እንድንበላ እንፈልጋለን። ምኞታችንም እሱ ነው።
አሁን የምትመርጪው ፓርቲ አንቺ ያልሽውን ነገር ለምሳሌ የልጆችን ስራ አጥነት ይፈታል ብለሽ ታስቢያለሽ?
እንግዲያው ያው ይፈታል ብለን ነው የምናስበው እንጂማ ሰው ምንም ታይቶ አይመረመርም እኮ ገና ያው ያደርግልናል ብለን ተስፋችን ያው እግዚአብሔርን እኛ ስናምን እኮ በእምነት ስለዚህ ይሄም ዛሬ ምን መርጠውም ነገ እንደሚያደርግልን አምነን እንጂ ሰውማ በምን ይታወቃል
ስሜን መግለጽ አልፈልግም መግለጽም አልፈልግበት ምክንያት ደግሞ እኔ የትኛውን ፓርቲ ደጋፊነን ተቋሚ አይደለሁም ግን ለሚሰራ ፓርቲ ነው ድጋፍም መስጠው ያ ማለት ግን በደግፈው አንድ ፓርቲ ብቻ ስለሆነ ለመምረጥ አልወጣ ምክንያቱም በደግፈው ሱኑ ሱን ብቻ ነው ሱ ብቻ በተወዳዳሪ በሆነበት ምርጫ ነው ሊባል አይችልም ክሊሽ ፓርቲ ጋር በሚኖርበት ጊዜ የኔ ፓርቲ እንዲያልፍልኝ ድጋፍ ለማድረግ ስወጣለሁ ነገር ግን ያው አንድ ፓርቲ ባለበት ድካም ነው የሚሆነው ማለት ውጤቱ ከዚያ አኳያ ብዙም ለመላለመበት ተገድጃለሁ ማለት ነው
አሁን ምን ቢሟላ ይመርጡ ነበር
የተለያዩ ተቋማት ፓርቲዎች በክልሉ ተቀባይነት ያላቸው መሆን ይችል የነበረው አሁን አንወዳደርም ብለው ከመርጃው ራሳቸውን ያገለሉት ማለት ነው መንግስትን ያገለላቸው የሚለምናት የለኝም ራሳቸውን ያገለሉት ነገር ግን ራሳቸውን ከሚያገሉ በመርጃው ላይ ቀርበው ቢወዳደሩና ከዛም በኋላ የነበራቸውን ቅራኔ ወይ አልፈው እነኛ ታስሩብን የሚሉትን ያስፈቱም ይችሉበት ኦፖርቹኒቲ ኖራቸውላ ነበር ሌላ ሰው በመወከል ምክንያቱም አንድ ፓርቲ በአንድ ሰው ላይ ተንጠልጥሎ አይደለም ፓርቲ ሆኖ መቀጠልም ይችላል ሰው እኮ ሊሞት ይችላል ሊታመም ይችላል ስለዚህ ፓርቲው ብዙ የተማሩ ሰዎች አሉት ስለዚህ በእነኛ ሰዎች ቦታውን ውክልና ሰጥቶ ተወዳድሮ ግን ይሄን ምርጫ ሊያረጋግጥ ይችላል ነበር ስለዚህ ይሄን ባለማድረጉ ምርጫ ለመባልም የተሟላ ነው ማለት አይቻልም እኔ አልመርጥም
ስሜ አፍታሙ ባላለው እዚሁ አምቦ ከተማ ተወልጄ ያደኩት በመኖርበት አካባቢ ታርብስቻል ድምጽ ትልቅ ዋጋ እንዳለው አውቃለሁ ወደፊት ሀገራችንን የሚመራን ሰው በራሴ ድምጽ ይጠቅመኛል ይበጀኛል ለሀገር ሊሰራል የሚለውን ሰው መምረጥ ያው የምርጫ ካርድ ውስጥ ስለሆነ ከዛ አመርጣለሁ
ይበጀኛል ስትል ለምሳሌ
ለሀገሪቷ አሁን ያለችበትን ኮንዲሽን ይቀርፋል የሚለውን በአብዛኛው የሚስተዋሉ ወጣቶችን የስራ እድል ፈጠራ የሚያመቻች ወጣቶችን ወደ ስራ የሚከት አሁን ያለችበትን ወቅታዊ ሁኔታ የሚያስተካክል እና ወደ ሰላምም የሚመልስ መሪ ወይም ደግሞ የፖለቲካ ፓርቲ ለመምረጥ አሁን ካለው ከገዢው መንግስት ውጭ ሌላ ተፎካካሪ ፖለቲካ ፓርቲዎች የሉም የሚል ስፔሻሊ ኦሮሚያን ወክለው የሚንቀሳቀሱ የፖለቲካ ፓርቲዎች የራሳቸውን ከምርጫ ያገለሉ አሉ ይሄ መንግስትን ነው የሚመለከተው ይመስለኛል ምክንያቱም ወደ ምርጫ መወዳደር መቻል አለበት ለሱም ያው ተፎካክሮ ተወዳድሮ ሲመረጥ ነው ጥሩ መመለስ መቻል አለባቸው ከሌሉ ግን እንዳሉ ነው እኔ ማቀው የምርጫ ቀስቀሳዎችን እከታተላለሁ ቁጥራቸው አነስተኛ ቢሆንም ሙሉ በሙሉ ግን ከምርጫው ሁሉም አግልሏል የሚል እንትን የለኝም ምክንያቱም የምርጫ ክርክሮች ላይ ላይ ምርጫ ዘመቻ ክርክሮች ላይ በተለያዩ ሚዲያዎች ላይ ሐሳባቸውን ለህዝብ ሲያስተዋውቁ እየሰማው ስለሆነ ማለት ነው
እኔ ስሜ ናውል ቃበታ ይባላል የዚህ ሀገር ተወላጅ ነኝ የምርጫ ካርድ አልወሰድኩኝም ያልወሰድኩበት ምክንያት ደግሞ የህዝቡ ፍላጎት የታፈነ ነገር ስላለው ያ መናገር ነው ፍላጎቱ ማለት ነው ህዝቡ ያ ከህዝቡ ማንድ ስለሆንኩኝ ለዛ ነው ምርጫ ካርዱን ያልወሰድኩበት ምክንያቱ ማለት ነው
ታፈነ የምትለው ነገር ምንድነው ምንስ ቢሆን የተሻለ ይሆናል
ሌላ ነገር ሳይሆን በቃ ሀገሪቷ ያለችው ስለሰላም ጉዳይ ራሱ የሚያሳስብ ጉዳይ ውስጥ ነው ያለው ህዝቡ ትክክለኛ ምርጫም አለም የሚል ግምትም የለኝም ሐሳብም የለኝም
ያለውን ችግር ለመቅረፍ ምርጫ አስፈላጊ ነው ብላ አታስብም ወይ አታምንም
ይሄን ጉዳይ ለማፍታት ያው በበርጩማ ዙሪያ መወያየት አለባቸው አሳብ መሰጠት አለበት ይሄ በግፊያ የሚከደው ምርጫ መልስ ይሆናል ብዬ አልገምተም እንደራሴ ማለት ነው ግን ቢቻል የትኛውም የፖለቲካ አካል ተወያይቶ መልስ ይሆናል የተባለው ነገር ካለ በስተቀር ጉልበት ያለው ነው ያው ምርጫ የሚያደርገው ማለት ነው እንደራሴ ነው የምለው
አይቱ ይባባላሉ ያም ከተማ ነዋሪ ነኝ እኔ እንደማንኛውም ሰው መምረጥ ፈልጋለሁ በቃ የሚያስተዳድር መንግስት መምረጥ ፈልጋለሁ በጥሩ ሁኔታ ለደሃ አለ አይደል ማዘም እና እኩል የሚያስተዳድር መንግስት ማለት ነው ለኑሮም ለምንም አለ አይደል እንደዛ ሰላም የሚያመጣ መንግስት ኢኮኖሚ የሚያስተካክል መንግስት ለዛ ለዛ ነው መምረጥ የምፈልገው ማለት ነው
ሰም ገመቹ ተሉታ ካርድ አለሽርኩ የዘንድሮ ምርጫ ላይ ማልሳተፈም ምክንያቱም ምንም አይነት የፖለቲካ ፓርቲ አባልም ስላልሆንኩና ሲቀጥልም ደግሞ የመምረጥም ፍላጎትም ስላልሌለኝ
ለምንድን ነው ፍላጎት የሌለኝ
ብዙም አይደለም ምርጫ ላይ ከዚህም በፊትም አሁንም ለወደፊቱም ምንም የሚታይ ነገር ስላልሌለ ለስላሉ ነው ማለት ከለውጡ ጋር ሳይሆን እኔ የግል አቋም የግል ፍላጎት ስለሆነ
እኔ የምመርጥበት ምክንያት አሁን ሀገራችን ላይ ያለው የፖለቲካ ቀውስ እንዲፈታ
ፈልጋለሁ እናም ደግሞ መምረጥ ላለብኝ መርጣለሁ ይሆናኛል ይሆናል ለሀገሪቱ ይጣቀማል ብዬ ማስበው ደግሞ ለመምረጥ ዝግጁ ነኝ ሌላ የፖለቲካ ፓርቲዎች ቢኖሩ ደስ ይል ነበር
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን WhatsApp ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በቅርቡ በፌስቡክ እና በቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ የተወሰነው ውሳኔ ሌሎች የዓለም መሪዎች የማህበራዊ ትስስር ገጾችን ለመጠቀም በሂደት እየወጡ ባሉ ህጎች መመራት እንዳለባቸው የሚያመላክት ሆኗል። ዘገባው የቲና ቴርነህ ነው። ስምንሽ ቆየ ታቀርባለች።
ፌስቡክን በበላይነት የሚቆጣጠሩትና በከፊል ገለልተኛ የሆኑት የቦርድ አባላት በፕሬዝዳንት ዶናልድ ትራምፕ ላይ ያሳለፉት ውሳኔ ፌስቡክን ለሚጠቀሙ የዓለም መሪዎችና ሌሎች ከፍተኛ ኃላፊነት ላይ ያሉ ሰዎችም መልእክት የሚያስተላልፍ መሆኑን የፌስቡክ ቦርድ ቃል አቀባይ የሆኑት ዴክስ ሃንተር ቶሪክ ይናገራሉ።
ሁሉም የፌስቡክ ተጠቃሚዎች ላይ ተፈጻሚ የሆነ ህግ ተጽዕኖ ፈጣሪ የሆኑ ሰዎች ላይም ተፈጻሚ ይሆናል። ተጽዕኖ ፈጣሪዎች በሌላ የተለየ ህግ መታየት የለባቸውም።
ሆኖም በፕሬዝዳንት ትራምፕ ላይ የተላለፈው ውሳኔ እነዚህ ህጎች ምንድናቸው? መልእክታቸውን በፌስቡክ ማስተላለፍ ለሚፈልጉ መሪዎችስ ምን ትርጉም ይሰጣል የሚል ጥያቄ አጭሯል። ቴክኖሎጂ በበይነ መረብ አማካኝነት የሚደረግ የመናገር ነጻነት ላይ ያለውን ኃይልም በክፉ አይን እንዲታይ አድርጓል። ከጋዜጠኞች የመታቀንቃኞችና ጠበቆች የተዋቀረው የፌስቡክ ቦርድ በዚህ ሳምንት እንዳስታወቀው ባሳለፍነው ጥር ላይ በዩናይትድ ስቴትስ ምክር ቤት ላይ ጥቃት መድረሱን ተከትሎ ግዙፉ የማህበራዊ ትስስር ሚዲያ የፕሬዝዳንት ዶናልድ ትራምፕን ገጽ ማገዱ ትክክለኛ ውሳኔ ነበር ብሏል። ቦርዱ በተጨማሪ በቀጣይ የትራምፕን ገጽ እጣ ፈንታ ለመወሰን የስድስት ወር ጊዜ የሰጠ ሲሆን ፌስቡክ የቦርዱን ውሳኔ በጥንቃቄ እንደሚያጠናው ተናግሯል። የዲሞክራሲና የቴክኖሎጂ ማዕከል ዳይሬክተር የሆኑት ኤማ ላውንሶ በጉዳዩ ላይ እንዲህ ይላሉ።
Facebook had sort of punted the decision to the oversight board
Facebook Trump-ን የማገድ ውሳኔውን ለበላይነት ለሚቆጣጠረው ቦርድ ሊተውለት የፈለገ ይመስላል። ቦርዱ ደግሞ መልሶ ለፌስቡክ አይ ይህ የእናንተ ችግር ነው፣ ፖሊሲያችሁን በግልጽ አስቀምጡና እነዛን ፖሊሲዎች ይጻረራል ወይም አይጻረርም ብላችሁ ውሳኔያችሁን ስጡ ብሎ መለሰላቸው።
ላውንሶ እንደሚሉት ቦርዱ በመናገር ነጻነትና ሰዎችን ከጥቃት በመጠበቅ መሃል ውስብስብ በሆነው ጉዳይ ላይ ብዙ ታግሏል።
ዓለም አቀፉ የሰብአዊ መብት ሕግ ለሰዎች የመናገር ነጻነት መብት ጥበቃ ያደርጋል። ነገር ግን አንዳንድ ንግግሮች ደግሞ ዓለምን ለሁከትና በጥብጥ እንደሚዳርጉም ይታወቃል።
የፌስቡክ ቦርድ ያሳለፈው ውሳኔ በዩናይትድ ስቴትስ ህግ አውጪዎች መሃል የተደበላለቀ ስሜት ፈጥሯል። ወግ አጥባቂዎቹ ትራምፕ ከፌስቡክ ውጪ መደረጋቸውን ሲኮንኑ፣ ሌሎች በቋሚነት ሊታገዱ ይገባ ነበር ይላሉ። ትራምፕ በውሳኔው ላይ አስተያየታቸውን ባይሰጡም ሮብለት በአዲሱ ድረ ገጻቸው አማካኝነት የቴክኖሎጂ ኩባንያዎችን ነቅፈዋል። የዓለም መሪዎች በፌስቡክ ገጾቻቸው ላይ የሚያስተላልፏቸው መልእክቶች ምንም ያክል አወዛጋቢ ወይም የተሳሳቱ ቢሆኑ ባላቸው የፖለቲካ አቋም ምክንያት ብቻ ተፈላጊ ዜና አድርጎ መቁጠር መቀየር ያለበት ጉዳይ እንደሆነ የፌስቡክ ቦርድ በዋናነት አጽንኦት ሰጥቶ መናገሩን የቦርዱ ቃል አቀባይ የሆኑት ዴክስ ሃንተር ቶሪክ ያስረዳሉ።
This idea of a newsworthiness allowance that things may be justified to be
ይሄ ተፈላጊ ዜና የመሆን ጉዳይ ወይም አንድ ጽሑፍ Facebook ላይ ለመቀመጡ ተፈላጊ ዜና መሆኑ ብቻ እንደ ምክንያት በመቅረቡ ጉዳይ ላይ እኛ እያልን ያለነው ሚዛናዊነት ይኑር ከተባለ በዋናነት ቅድሚያ መሰጠት ያለበት የሰዎችን ደህንነት መጠበቅ ላይ ነው።
ጥላቻና ጽንፈኝነትን ለማጥፋት የተቋቋመው ዓለም አቀፍ እንቅስቃሴ ፕሬዝዳንት ዌንዲ ቪያም ለዓለም መሪዎች የተለየ አካሄድ መኖር የለበትም ይላሉ።
The vast majority of politicians in this world don't need these exceptions
because በዓለማችን ላይ ያሉ አብዛኞቹ ፖለቲከኞች የተለያዩ ህጎችን አይፈልጉም። ምክንያቱም ዓለማቸው ዲሞክራሲን ማሳነስ ወይም አንድን ማህበረሰብ መጥፋ አድርጎ ማቅረብ አይደለም።
ቪያ አክለው የፌስቡክ ቦርድ ያሳለፈው ውሳኔ ጠንካራ ህግ ለማውጣት ወደፊት አንድ እርምጃ የሚያራምድ ነው ይላሉ። በተለይ ፌስቡክ ያልዳበረ ዲሞክራሲ ባለባቸው ሀገራት ውስጥም የሚንቀሳቀስ እንደመሆኑ መጠን ህጉ በጣም አስፈላጊ ነው።
They need to take a careful look at those policy recommendations because civil society
በፖሊሲያቸው ዙሪያ የተሰጡትን ምክሮች በደንብ አጥንተው ሊያዩዋቸው ይገባል። የእኛን ድርጅት ጨምሮ በርካታ የሲቪክ ማህበራት ለረዥም ጊዜ ስንናገር የነበረውም ይህንኑ ነው። ነገር ግን ሰሚ ባለማግኘታችን ሰዎች ሞተዋል፣ ዴሞክራሲ ተጎድቷል፣ እሴቶቻችን ብለው ባስቀመጧቸው መመሪያዎች መሰረት መስራት አለባቸው።
አሁን ኳሱ ተንከባሎ ተመልሶ በፌስቡክ መሬት ላይ ሆኗል። የፖለቲካ አመራሮች፣ ተጽዕኖ ፈጣሪዎችና በዓለም ዙሪያ ያሉ 2.8 ቢሊዮን ተጠቃሚዎች የማህበራዊ ትስስር ሚዲያው ለውጦች ያደርግ እንደሆነ ለማየት እየጠበቁ ነው። በቲና ትርነህ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ወደ ተከታዩ መሰናዶ እንለፍ።
ወጣት መቅደስ ኃይሌ በቴክሳስ ሂውስተን ከተማ ነዋሪ ናት። እንደ አብዛኛው ሰው ሁሉ እሷም እንዲሁ በኮቪድ-19 ወረርሽኝ የተነሳ ከአንድ አመት በላይ ለሆነ ጊዜ በቤት ውስጥ ተገድበው ከቆዩ ወጣቶች መካከል ናት። ይህንን አስጨናቂ ጊዜ አስተሳሰችና ውጤታማ ለማድረግ ክሎይ ግሬይ ከተባለች አፍሪካዊት አሜሪካዊት ጓደኛዋ ጋር በመሆን በድረገጽ ላይ የሚካሄድ MNC ሙቪ ክለብ የውይይት መድረክ ፈጥረዋል። ውይይቱ በአሜሪካ ውስጥ በጥቁር አሜሪካውያን የተሰሩ የሚወጡ አዳዲስ ፊልሞችን በቡድን ሆኖ ማየትና መገምገም ነው። ታዋቂ የፊልም ባለሙያዎችንም ይጋብዛሉ። ይህ በአጭር ጊዜ ውስጥ በርካታ ተከታዮችን ይፈጠራላቸው ከመሆኑም በላይ በኦስካር ሽልማት አሸናፊ የሆኑ የፊልም ባለሙያዎችን ሳይቀር በውይይታቸው ላይ እንዲገኙ አድርጓቸዋል። መቅደስን እንግዳ በማድረግ ደረጀ ደስታ አነጋግሯታል። ቀጥሎ ይቀርባል።
መቅደስ ኃይሌ ተፈራ የምትኖረው ቴክሳስ ውስጥ ነው። ህጻናትንና ቤተሰቦቻቸውን በሚንከባከብ ድርጅት ውስጥ የምትሰራ ሲሆን 30ኛ አመቷን ያዘች ትውልደ ኢትዮጵያዊት አሜሪካዊት ናት። ፊልም ማየት ተወዳለች። ፊልም መስራትም እየጣረች ሲሆን የመጫወት ህልሙም እንዳላት ትገልጻለች። ለጥቁሮች ህይወትና ታሪክ ተቆርቋሪነቱ ስላላት የፊልም ፍቅሯንና አክቲቪስትነቷን አጣምራ ይዛዋለች። አሁን የሲኒማ ጥበብ ለመቅሰም ራስዋን እያስተማረች ነው።
I'm still, you know, trying to decide if I want to go to grad school, but I am teaching myself filmmaking and I have produced
የተወሰኑ የፊልም ትምህርቶችን ወስጃለሁ። ተመልሼ ወደ ኮሌጅ ለመግባት ድረመረቀኝ ለመስራት ግን እስካሁን አልወሰንኩም። አሁን ለጊዜው ራሴን ፊልም መስራት እያስተማርኩ ነው። የሰራሁትም አጭር ፊልም አለ። እስካሁን ምን ማድረግ እንደምፈልግ እያሰብኩ ነው። ካሜራውን መጠቀም ወይስ ታሪኩን መጻፍ ወይስ የፊልም አዘጋጅ መሆን ገና አልወሰንኩም።
ገና አዲስ ትንባሌ ስለሆነ ራሴን እያሰለጠንኩ ነው።
ስለምትወዳቸው የፊልም አይነቶች ስታወራም ይሄን ብላለች።
And romances with black people, like stories that share black experiences.
የሞዳቸው የማይነቶች በጥቁሮች ዙሪያ የተሰሩ የፍቅር ወይም ሌሎች ድራማዎችን ነው። የጥቁሮችን ህይወት የሚያጋሩ ታሪኮች ደስ ይሉኛል። አይነቱ ድራማም ይሁን ኮሜዲም ይሁን ግድ የለኝም። ብቻ የጥቁሮችን የትግል ታሪክ የሚያወሳም ይሁን በዚያ ዙሪያ የሚያጠነጥን ማንኛውም ፊልም ደስ ይለኛል።
መቅደስ በጥቁሮች ታሪክና ህይወት ላይ ያጠነጠነ ፊልም በማየት ብቻ አልተወሰነችም። ከጓደኛዋ ጋር በመሆን አሜሪካ ውስጥ በሚሰሩ የጥቁር ፊልሞች ዙሪያ የሚወያይና በዚያም ውስጥ የጥቁሮችን ታሪክ በደልና ገድል የሚያወሱ ትረካዎችን በባለቤትነት መልሶ የሚያስተጋባና የሚያወያይ MNC ሙቪ ክለብ የተባለ ክለብ ፈጥረዋል። ስለ ክለቡ አፈጣጠር መቅደስ እንዲህ ትላለች።
MNC ሙቪ ክለብ is a club that my friend Chloe and I started around June last year due to the pandemic. We knew that we share a love with a lot of our
club በእኔና በጓደኛዬ የተቋቋመው ባለፈው ዓመት በኮቪድ ወረርሽኝ ወቅት የተነሳ ነው። ከብዙ ጓደኞቻችን ጋር በቫይረሱ የተነሳ መገናኘትና አብረን ፊልም ማየት ስለማንችል እንለዋወጣለን። ብዙ ሰዎችን አስተዋውቋል። ብዙ ሰዎችንም በድረገጽ ላይ ብቻ እንዲገሙና ብዙ እንዲሳተፉ ማስገድዷል። ስለዚህ በድረገጽ ሰዎች ይበልጥ እንዲገናኙ የሚያስችል መድረክ መፍጠር ነበረብን። በማህበራዊ ሚዲያ ሰዎች በጋራ የሚገናኙበትን ብቻ ሳይሆን በጋራ አብረው የሚወያዩበትን ነገር መፍጠር ነበረብን። ስለዚህ በባለፈው የሲኒማ አመት ውስጥ እጅግ የላቀ አድናቆትን ያገኙ 30 ፊልሞችን መረጥን። እነሱን በየቀኑ ትዊት ማድረግ ጀመርን። ትዊተርን በመጠቀም ለ30 ቀናት ስለተለያዩ ፊልሞች ማውራት ጀመርን።
እና መቅደስ ፊልሞቹን ዝርዝር በማቅረብና በማስተዋወቅና በመጋበዝ ብቻ አልተገደቡም። ስለ ፊልሞቹ ውይይት ማድረግና የተለየ ይዘት ያላቸው የጥቁር ፊልሞችንም መለየት ጀመሩ። የትኛውን ፊልም በየትኛው ወቅትና ቻናል ላይ ማየት እንደሚቻልም ማሳየትና መምራት ቻሉ። እና መቅደስ የማህበራዊ ሚዲያው የሆነው ያልሆነውን ሲወራ የሚውልበት መድረክ ብቻ እንዳይሆን በማድረግ ቁም ነገር ሰሩበት። በኮቪድ ወቅት ተዘግተው የኖሩ ወጣቶችና የፊልም ተመልካቾችንም የተለየና አዲስ አማራጭ እንዲኖራቸው አደረጉ። የጥቆችን ዘርፈ ብዙ ታሪክ እንዲያቁም መድረኩን አመቻቹ።
After that we decided we wanted to make this something bigger and so we started, you know, creating
ከዚያ በኋላ ከዚህ የተለቀና የላቀ ሌላ ነገር ማድረግ እንዳለብን ወሰንን። ስለዚህ የተለያዩ ምርጥ ፊልሞችን መምረጥና ማዘጋጀትን ጀመርን። እኛ ያየናቸውና ሌሎች እንዲያዩዋቸው የምናስባቸውን ፊልሞች ለ25 ቀናት መረጥንላቸው። በዚህ መካከል የገና በዓል መጣ። በአሜሪካ ከገና በዓላት ጋር የተያያዙ ብዙ ሲኒማዎች ይወጣሉ። እነዚህን ፊልሞች የ25 ቀናት የገና ወቅት ፊልሞች ይሏቸዋል። እኛ ደግሞ 25 የሚ እርሱ የጥቁር አሜሪካውያንን የገና ፊልሞችን መረጥንና ዝርዝራቸውን አዘጋጀን። የትኞቹ ኔትፍሊክስ ላይ፣ የትኞቹ አማዞን ላይ፣ የቲት ቻናል ላይ እንደሚገኙ እየጻፈን ማስተዋወቅ ጀመርን። በዚያ ላይ ለምሳሌ ለጥቁሮች ታሪክ ወር ወይም ብላክ ሂስትሪ መንዝ 50 ቀናት የጥቁሮችን ታሪክ የሚዘክሩ 50 ፊልሞችን እንመርጥና እናዘጋጃለን።
አው መቅደስ እንዳለችው ቤሪ ጄንኪንስ በአሜሪካ እጅግ ተደናቂና ታዋቂ ከሆኑ የኦስካር ፊልሞች አሸናፊዎች መካከል አንዱ ነው። ሙንላይትን ጨምሮ በርካታ ፊልሞችን መርቶ ጽፎና አዘጋጅቶ ለሽልማት ከበቁ ጥቂት ጥቁር አሜሪካውያን መካከል አንዱ ነው። ባንዳንዱም ዘርፍ አሸንፎ ሲሸለም የመጀመሪያው ነው። የማህበራዊ ሚዲያ ትስስር አንዱ ጥቅሙ ማስተሳሰር ነውና የነ መቅደስ መረብ ታዋቂ ሰዎችንም ወደ እነሱ የውይይት መድረክ መጎተት ጀምሯል።
Social services heroes and March we did it's women's month so we did celebrating the month of March with black women seem you know women directors and filmmakers so በጥቁር ታሪክ ዙሪያ የተሰሩ የዘጋቢ፣ የፖለቲካ፣ የትምህርት፣ የጤና፣ ማህበራዊ አገልግሎት፣ የጀግኖች ጥቁሮችን ታሪክ፣ የተቃውሞ ሰልፎችንም እናዘጋጃለን። የሴቶችን የተቃውሞ ታሪክ የሚወስዱን ደግሞ የመጋቢት ወር ሲመጣ ከሴት ዳይሬክተሮችና የፊልም ዳይሬክተሮች ጋር እንዲዘከሩበት የተለያዩ መረጃዎችንም እንሰጣለን። ስለዚህ የተለያዩ ፊልሞችን ዝርዝር እናዘጋጃለን። ሰዎች እንዲለዋወጣቸውም እናደርጋለን። በፊልሞቹም ዙሪያ ላይ ደግሞ የውይይት መድረክ ከፍተን ሰዎች እንዲነጋገሩበት፣ እንዲከራከሩበት፣ እንዲማማሩበት እናደርጋለን። ለዚህም የውይይት ክለብ አለን። የወሩን ፊልም ለይተን እናወጣና ልክ እንደ መጽሐፍ ክለብ ሰዎች በዛ ዙሪያ እንዲነጋገሩ የፊልም ክለብ ብለን እናዘጋጃለን። ያንን በድረገጽ ላይ እናደርጋለን። በዚያ ላይ ደግሞ የፊልም አዘጋጆችንም ቃለ መጠየቅ እናደርግላቸዋለን። አንዳንዱን በገና በዓል ጊዜ እናደርጋለን። በአመቱ ፍጻሜም እንዲህ አድርገናል። ባለፈው ጊዜ የኦስካር ሽልማት አሸናፊ ከሆኑት ሰዎች መካከል አንደኛው ሰው መካከላችን ተገኝቷል። ስለዚህ እነዚህን ሁሉ ያደረግነው ሰዎችን ለማገናኘት በፈጠርነው መድረክ አማካኝነት በአጋጣሚ ነው። ስለዚህ ሰዎች በየፊልም ምርጫቸው ሲገናኙ፣ እንደዘነባላቸው ሲነጋገሩ፣ ሐሳብ ሲለዋወጡ ሆነ አንድ ማህበረሰብ የፈጠርን ይመስለኛል።
ቤሪ ጀንኪንስ ብቻ ሳይሆን This Christmas, California Love እና Fled የመሳሰሉ ፊልሞች ዲሬክተር እንደ ፕሪስተን ዊትሞር የመሳሰሉት አዘጋጆችም ወደ ውይይቱ ተጋብዘው መገኘታቸውን መቅደስ ተናግራለች። አመት ባልሞላ ጊዜ ውስጥ በኢንስታግራም፣ ትዊተር እና ክለብ ሃውስ ውስጥ በአንድ የሲኒማ ዘርፍ ብቻ በሺዎች የሚቆጠሩ ተከታዮችን ማፍራት ትልቅ ነገር መሆኑን መቅደስ ገልጻለች። አላማቸው ምን እንደሆነ ስትናገርም እንዲህ ብላለች።
Three things in our mission. One is to celebrate people and celebrate stories.
አላማችን ውስጥ ሶስት ነገሮች አሉ። አንደኛው ሰዎችን በሙያቸው ማክበር ነው። ታሪካቸውን ማክበር፣ መዘከር ማለት ነው። ከካሜራው በፊት ከካሜራው በኋላ ያሉትን ሰዎችን ማክበር ነው። ሌላው ታሪኮችን ማጉላት ነው። ምን እንደተፈጠረም መዘከር ነው። ምናልባት አክቲቪስትነታችንም የሚመጣው ያን ጊዜ ይመስለኛል። ምክንያቱም ብዙ ሰዎች ስለ ፊልሙ እያወቁ በመጡ ቁጥር ብዙ ሰዎች ጉዳዩን ሊደግፉት ይችላሉ። ብዙ ሰዎች በደገፉት ቁጥር ብዙ ሰዎች ይመጣሉ። ይህንን ስናይ ገና ብዙ ቅድ እናደርጋለን። ይህ ክለባችን ገና አመት የሚሞላው በሰኔ ወር ነው። ገና የረዥም ጊዜ እቅድ አለን። ስለዚህ ሰዎችን አንድ ላይ አምጥቶ ማገናኘት፣ የፊልምን ታሪክ እንዲጋሩ ለማድረግ ነው ሀሳባችን።
The person writing it and a lot of people believe that the club is very important and good to celebrate.
ድማጮቻችን መቅደስ ኃይሌ ተፈራን እናመሰግናለን። ቀሪውን በድረገጻችንና የማህበራዊ ትስስር መድረኮቻችን ልታደምጡ ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ወደ ተከታዩ መሰናዶ እንለፍ። ሰባት አመቷ ኬንያዊት ጆይስ ካጎ ልጅ መውለድ ባለመቻሏ ምክንያት 3 ጊዜ ትዳሯ ፈርሷል። ይህም ብቸኛ እንድትሆንና ህይወትን ለማሸነፍ በብቸኝነት እንድትታገል አስገድዷታል። ጆይስ ልጅ መውለድ እንደ አንድ መመዘኛ በሚወሰድበት ማህበረሰብ ውስጥ ልጅ ከሌላቸው ብዙ ሴቶች መካከል አንዷ ናት። የሩት ኤልመንድሮፕን ዘገባ ኤደን ገረመው እንደሚከተለው አሰራርታለች።
ኬንያዊቷ ጆይስ ካጎ ለቤተሰቦቿ ምግብ እንደምታበስል ነው ምግብ የምታበስለው። ነገር ግን ምግቡ ለቤተሰቦቿ ሳይሆን በታይካ ኬንያ ለሚገኘው የተሐድሶ ማዕከል ነው። ጆይስ 3 ጊዜ ብታገባም ልጅ መውለድ ባለመቻሏ ግን ትዳሯ ሊፈርስ ይችላል። ከመጨረሻ ባሏ ጋር የነበራት ትዳር ባለቤቷ ጥቃት እያደረሰባት በፍቺ ተጠናቋል።
When he came beat me, he tell me
ለአራት አመታት ያክል በትዳር ውስጥ ነበርኩ። ባለቤቴ መጠጣት ጀመረ። እቤት ሲመጣም ይመታኛል። እዚህ ምን ትሰሪያለሽ? ካንቺ የምጠቀመው ምንም ነገር የለም ይለኛል።
እንደ የትኛውም የዓለም ክፍል ልጅ ባለመውለድና መካን በመሆን የሚፈጠር የማህበረሰብ እስረት በኬንያም በአብዛኛው የሚያተኩረው ወደ ሴቷ ነው። ነገር ግን በጥቅሉ ማለት አይደለም። ዶክተር ኬርኪ አማኑዋ የኬንያ የማህፀንና የጽንስ ማህበረሰብ አባል ናቸው።
አር
sort of identified with the children that they have born. You are called mama so and so.
በማህበረሰባችን ውስጥ አብዛኛው ወላጆች የሚጠሩት በወለዷቸው ልጆች ስም ነው። የእከሌ የእከሊት እናት ተብላ ነው የምትጠራው። ማማ ትባይና የእከሌ እናት ተብለሽ ትጠራያለሽ። ባባ ይባልና የእከሌና የእከሊት አባት። ባባ ማለት አባት ነው። ስለዚህ ልጅ ከሌለሽ ትገለያለሽ።
የኬንያ የጽንስና የማህፀን ማህበረሰብ ለእፍረቱ ምክንያት የሚሆነው በአብዛኛው ከአምስት ሚሊዮን በላይ በሚሆኑ አዋቂዎች ላይ የሚፈጠረው መካንነት የሚከሰተው በግብረ ስጋ ግንኙነት በሚተላለፍ ምርቀዛ ወይም ኢንፌክሽን አማካኝነት መሆኑ ነው ይላል። ኬንያዊቷ ኤዲዝ ሃዳዛ እንደሷ ሁሉ ልጅ የሌላቸውን ኬንያውያን ሴቶችን ለማገዝ እንደ አውሮፓውያን አቆጣጠር በ2017 ዓ.ም ዌቲንግ ውምብ ትረስት የተሰኘ ተቋም መስርታ የኑሮ ክህሎትና ከሁኔታዎች ጋር ራስን የማላመድ ክህሎትን ታስተምራለች።
So the first thing we strive to do is to just create a space where you are free to vent.
የመጀመሪያው የምናደርገው ነገር ስሜትሽን የምትተነፍሽበትና የምታወሪበት ቦታ መፍጠር ነው። ያለ ምንም ፍርድና ብየና እናዳምጥሻለን፣ እንድታለቅሽም እንፈቅዳለን። ይህ ቦታ ነጻ የሆነ መታቀፍ ያለበት ነው እንላለን።
ይሄ ቡድን ታዲያ በአምስት አመት ጊዜ ውስጥ አባላቶቹን ከመቶ ወደ 10000 አሳድጓል። እንደ ጆይስ ላሉ ሴቶችም ዌቲንግ ውምብ ትረስት የተሰኘው ተቋም እስካሁን ድረስ ኖሯቸው የማያውቅ ቤተሰብ ማለት ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።